የዲደብሊው ዜና።
ጤና ይስጥልኝ አድማጮች፣ ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜና እነሆም። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል የጠቅላይ ሚኒስትር አብይ አህመድ ብልጽግና ፓርቲ በተዛባ መረጃ ላይ የተመሰረተ ፕሮፓጋንዳ ያሰራጫል ሲል ከሰሱ። ሚኒስትሩ አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን ባለፈው ሐሙስ ሰኔ 4 ቀን 2018 ዓ.ም አልጀዚራ ቴሌቪዥን ላይ በጋራ ላወጡት የግል አስተያየት ኤክስ በተሰኘ ማህበራዊ መገናኛ ገጻቸው ላይ ምላሽ ሰጥተዋል። በኢራን እየተካሄደ ያለው ጦርነት የአውሮፕላን ነዳጅ ዋጋን በማናርና የአቅርቦት እጥረትን በመፍጠር በአፍሪካ አየር መንገዶች ላይ ከፍተኛ ቀውስ እየደቀነ መሆኑን የአፍሪካ አየር መንገዶች ማህበር በእንግሊዘኛ ምህጻሩ AFRAA አስጠነቀቀ። ኢትዮጵያውያንን ጨምሮ በርካታ የአፍሪካና ኢሲያ አዋላጅ ባለሙያዎች የአውሮፓ ህብረት ቪዛ በመከልከላቸው በፖርቱጋል በሚካሄደው ትልቅ ዓለም አቀፍ ጉባኤ ላይ መሳተፍ እንዳልቻሉ ተገለጸ። የዓለም አቀፉ የአዋላጅ ባለሙያዎች ኮንፌዴሬሽን በጤና ትግሉ ላይ የተደቀነ እንቅፋት ሲል እርምጃውን ነቅፏል። ዩጋንዳ በኢቦላ ወረርሽኝ ምክንያት በአሜሪካና በሌሎች ሀገራት የተጣለባትን የአየር ጉዞ እገዳ ኢፍትሃዊ ስትል ኮነነች። የአገሪቱ የጤና ሚኒስቴር እንዳለው ከጎረቤት ዲሞክራሲያዊ ሪፐብሊክ ኮንጎ የተሻገረውን የኢቦላ ወረርሽኝ ለመግታት ዩጋንዳ ውጤታማ ስራ እየሰራች ባለችበት ወቅት የተጣለው እገዳ ተገቢ አይደለም። የኒጀር ወታደራዊ ሁንታ ግብረ ሰዶማዊነትን በወንጀል የሚቀጣ አዲስ የወንጀለኛ መቅጫ ሕግ ማውጣቱን አስታወቀም። ከአገሪቱ የፍትህ ሚኒስቴር የተገኘው መረጃ እንደሚያመለክተው አዲሱ ሕግ ከትናንት በስቲያ ሐሙስ ጀምሮ ገቢራዊ ተደርጓል። ፓኪስታን በአሜሪካና ኢራን መካከል በሚቀጥሉት 24 ሰዓታት ውስጥ ታሪካዊ የተባለለት የሰላም ስምምነት ይከናወናል ተብሎ እንደሚጠበቅ አስታወቀች። ዜናውን በዝርዝር። የኤርትራ የማስታወቂያ ሚኒስትር የጠቅላይ ሚኒስትር አብይ አህመድ ብልጽግና ፓርቲ በተዛባ መረጃ ላይ የተመሰረተ ፕሮፓጋንዳ ያሰራጫል ሲሉ ከሰሱ። ሚኒስትሩ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳና የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን ባለፈው ሐሙስ ሰኔ 4 ቀን 2018 ዓ.ም አልጀዚራ ቴሌቪዥን ላይ በጋራ ላወጡት የግል አስተያየት ኤክስ በተሰኘው የማህበራዊ መገናኛ ገጻቸው ላይ ምላሽ ሰጥተዋል። ሁለቱ የኢትዮጵያ መንግስት ባለስልጣናት ባለፈው ሐሙስ ባጋሩት መረጃ የህወሓት አባሪ ያሏቸው አክራሪ ቡድኖች የፕሪቶሪያውን የሰላም ስምምነት ለማፍረስ አዲስ ጥቃት እያዘጋጁ መሆኑን ገልጸው ነበር። ለዚህም የኤርትራ መንግስት በቀጥታ እየረዳና እያስታጠቀ ነው ሲሉም መክሰሳቸው ተጠቅሷል። አቶ የማነ ገብረ መስቀል ትናንት አርብ በማህበራዊ ገጻቸው ባወጡት ይፋዊ ምላሽ በአገራቸው ላይ የቀረበውን ክስ ሙሉ በሙሉ ውድቅ አድርገዋል። መግለጫው የገዢውን ብልጽግና ፓርቲ ፕሮፓጋንዳ፣ ውሸት፣ ማታለል፣ ቅዠትና የተዛባ መረጃ ሲልም ገልጾታል። ከ2013 እስከ 2015 ዓ.ም የተካሄደው የሁለቱ ዓመት የትግራይ ጦርነት የኢትዮጵያ ውስጣዊ የብሔር ግጭት ውጤት መሆኑንና ኤርትራ ወደ ጦርነቱ የተሳበችው በቀጥታ ኢላማ ስለተደረገች ብቻ እንደሆነ መግለጫው አትቷል። የአቶ የማነ ገብረ መስቀል ልጥፍ አሁን ኤርትራን እየከሰሱ ያሉ ወገኖች ነሐሴ 2014 ዓ.ም በጅቡቲና በሲሸልስ በሚስጥር ተገናኝተው በጋራ ኤርትራ ላይ ጦርነት ለመክፈት ውይይት አድርገው እንደነበርም ከሷል። የፕሪቶሪያው ስምምነት የኢትዮጵያ ውስጥ ጉዳይ ብቻ መሆኑን የገለጸችው ኤርትራ አካባቢው ላይ አዲስ ውጥረት እየፈጠረ ያለው የኢትዮጵያ መንግስት ከሶማሊላንድ ጋር የተፈራረመው የመግባቢያ ሰነድና የአሰብ ወደብን በኃይልም ቢሆን ለመያዝ የሚያደርገው የጦርነት ጉሰማ ነው ስትል የቀረበባትን ክስ በሚኒስትሯ በኩል በወቀሳ መልሳለች። በኢራን እየተካሄደ ያለው ጦርነት የአውሮፕላን ነዳጅ ዋጋን በማናርና የአቅርቦት እጥረትን በመፍጠር በአፍሪካ አየር መንገዶች ላይ ከፍተኛ ቀውስ እየደቀነ መሆኑን የአፍሪካ አየር መንገዶች ማህበር በእንግሊዝኛ ምህጻሩ AFRAA አስጠነቀቀም። የማህበሩ ዋና ጸሐፊ አብዱራህማን በርቴ ለጋዜጠኞች እንዳሉት ቀውሱ የአፍሪካ አየር መንገዶች የበረራ መስመሮቻቸውንና የጉዞ ድግግሞሻቸውን በድጋሚ እንዲያጤኑ እያስገደዳቸው ነው። አየር መንገዶች ከስራ ማስኬጃ ወጪያቸው ውስጥ ነዳጅ እስከ 40 በመቶ የሚሆነውን የሚሸፍን በመሆኑ አሁን ያለው የዋጋ ንረት በኩባንያዎቹ የፋይናንስ አቅም ላይ አስከፊና ድንገተኛ መደናቀጥ መፍጠሩን ኃላፊው ተናግረዋል። የአፍሪካ አየር መንገዶች ከጦርነቱ በፊትም ከዓለም አቀፉ አማካይ ዋጋ በ17 በመቶ ብልጫ ያለው የነዳጅ ዋጋ ይከፍሉ እንደነበር የጠቀሰው የማህበሩ መግለጫ አሁን የተከሰተው ጭማሪ ግን አየር መንገዶች የጉዞ ፍላጎት ላለመቀነስና ጭማሪውን ወደ መንገደኞች ማስተላለፍ ባለመቻላቸው ለኪሳራ መጋለጣቸውን አመልክቷል። በኢራን ጦርነት ምክንያት የሆርሙዝ የባህር ወሽመጥ መዘጋቱ በተለይም እንደ አዲስ አበባና ናይሮቢ ባሉ የአህጉሪቱ ዋና ዋና የአቪዬሽን ማዕከላት ላይ የነዳጅ አቅርቦት ስጋትን ማናሩን ዘገባው ጠቅሷል። ቀውሱ አፍሪካ ከውጭ በሚገባ የተጣራ ነዳጅ ላይ ያላትን ጥገኝነት እንድትቀንስም ማንቂያ ሆኗል። እንደ አዲስ አበባ ያሉ የነዳጅ ማዕከላት ያቅርቦት ጫናቸውን ለመቀነስ ወደ ናይጄሪያው ዳንጎቴ የነዳጅ ማጣሪያ ፊታቸውን ማዞር መጀመራቸውም ተገልጿል። ኢትዮጵያውያንን ጨምሮ በርካታ የአፍሪካና ኢሲያ አዋላጅ ባለሙያዎች የአውሮፓ ህብረት ቪዛ በመከልከላቸው በፖርቱጋል በሚካሄደው ትልቅ ዓለም አቀፍ ጉባኤ ላይ መሳተፍ እንዳልቻሉ ተገለጸ። ዓለም አቀፉ የአዋላጅ ባለሙያዎች ኮንፌዴሬሽን በጤና ትግሉ ላይ የተደቀነ እንቅፋት ሲል እርምጃውን ነቅፏል። በየሶስት ዓመቱ አንድ ጊዜ የሚካሄደውና በሚሊዮን የሚቆጠሩ እናቶችና ሕፃናትን ሕይወት ለመታደግ የሚመክረው ታላቁ የሊዝበን ጉባኤ ነገ እሁድ መጀመሪያ ይጀመራል። ይሁን እንጂ የእናቶችና የሕፃናት ሞት በከፍተኛ ሁኔታ በሚስተዋልባቸው ሀገራት የሚገኙ ቢያንስ 20 ዋና ዋና መረጃ አቅራቢ ባለሙያዎች በመጨረሻው ሰዓት ወደ አውሮፓ እንዳይገቡ ቪዛ መከልከላቸውን የፈረንሳይ ዜና አገልግሎት ዘግቧል። የዓለም አቀፉ የአዋላጆች ኮንፌዴሬሽን አማካሪ ኬት ስትሪንገር ድርጊቱ በዓለም አቀፉ የጤና ትግል ላይ ትልቅ እንቅፋት መሆኑን ገልጸው እርምጃውን በብርቱ ተችተዋል። በየሁለት ደቂቃው አንዲት እናት በሞት በምትቀጠፍበት በዚህ ሰዓት ቪዛ መከልከል ድምፃቸውን ልንሰማቸው የሚገቡ ሰዎችን አፍ ማዘጋት ነው ሲሉም በቁጭት ተናግረዋል። ቪዛ ከተከለከሉት መካከል የኢትዮጵያና የናይጄሪያ፣ ሩዋንዳ፣ ዩጋንዳ፣ የህንድ ዋና ዋና ተመራማሪዎችና ባለሙያዎች ይገኙበታል። ዩጋንዳ በኤቦላ ወረርሽኝ ምክንያት በአሜሪካና በሌሎች ሀገራት የተጣለባትን የአየር ጉዞ እገዳ ኢፍትሐዊ ስትል ኮነነች። የአገሪቱ የጤና ሚኒስቴር እንዳለው ከጎረቤት ዲሞክራሲያዊት ሪፐብሊክ ኮንጎ የተሻገረውን የኤቦላ ወረርሽኝ ለመግታት ዩጋንዳ ውጤታማ ስራ እየሰራች ባለችበት ወቅት የተጣለው እገዳ ተገቢ አይደለም። አሜሪካን ጨምሮ እንደ ካናዳና የተባበሩት አረብ ኤሚሬቶች ያሉ ሀገራት የጣሉት አጠቃላይ እገዳ ወረርሽኞችን በግልጽ ሪፖርት የሚያደርጉ ሀገራትን ተስፋ የሚያስቆርጥና ካለው ትክክለኛ ስጋት ጋር የማይመጣጠን ነው ሲሉ የሀገሪቱ የጤና ሚኒስቴር ጸሐፊ ዲያና አትዊን ወቅሰዋል። በዩጋንዳ እስካሁን ከተመዘገቡ 19 የኢቦላ ተጠቂዎች መካከል የሁለት ሰዎች ሕይወት ሲያልፍ አብዛኞቹ ታማሚዎች በኮንጎ ድንበር አቋርጦ የገቡ መሆናቸው ታውቋል። የዓለም የጤና ድርጅት የዩጋንዳን ፈጣን ምላሽ ቢያደንቅም ወረርሽኙ በኮንጎ አዳዲስ አካባቢዎች እየተስፋፋ መሆኑንና አሁን ለተቀሰቀሰው የኢቦላ ዝርያ እስካሁን ፍቱን ክትባት እንዳልተገኘለት አስጠንቅቀዋል። ይህ ዶች ቨለ ነው። የኒጀር ወታደራዊ ሁንታ ግብረ ሰዶማዊነትን በወንጀል የሚቀጣ አዲስ የወንጀለኛ መቅጫ ሕግ ማውጣቱን አስታወቀም። ከአገሪቱ የፍትህ ሚኒስቴር የተገኘው መረጃ እንደሚያመለክተው አዲሱ ሕግ ከትናንት በስቲያ ሐሙስ ጀምሮ ገቢራዊ ተደርጓል። ስራ ላይ የዋለው አዲሱ ሕግ ግብረ ሰዶማዊነትን ወይም መሰል ድርጊቶችን የፈጸመ ወይም ለመፈጸም የሞከረ ማንኛውም ሰው ከአምስት እስከ አስር ዓመት በሚደርስ እስራትና በገንዘብ ይቀጣል። ቅጣቱ ተመሳሳይ ጾታ ያላቸውን ሰዎች ጋብቻ ያስፈጸሙ ሰዎችን፣ ምስክሮችን፣ ጋብቻው እንዲፈጸም ፍቃድ የሰጡትን እንዲሁም የሰርጉን አዘጋጆች በሙሉ ያጠቃልላል ነው የተባለው። ከዚህ ቀደም በኒጀር ግብረ ሰዶማዊነት በሕግ የተከለከለ ባይሆንም በህብረተሰቡ ዘንድ ከፍተኛ ማግለል ይደርስበት ነበር። ኒጀር ይህንን እርምጃ በመውሰድ ግብረ ሰዶማዊነትን በሕግ ከከለከሉ ከ30 በላይ የአፍሪካ ሀገራት ተርታ ተቀላቅላለች። ግብረ ሰዶማዊነት በሴኔጋል፣ ኬንያ፣ ሴራሊዮንና ታንዛኒያ እስከ 10 ዓመትና ከዛ በላይ በሆነ እስራት ያስቀጣል። በሶማሊያ፣ ዩጋንዳና ሞሪታንያ ደግሞ የወንጀሉ ቅጣት እስከ ሞት ፍርድ ሊደርስ እንደሚችል ዘገባው አመልክቷል። ፓኪስታን በአሜሪካና ኢራን መካከል በቀጣዮቹ 24 ሰዓታት ውስጥ ታሪካዊ የተባለለት የሰላም ስምምነት ይከናወናል ተብሎ እንደሚጠበቅ አስታወቀች። ሁለቱን አገራት ስታሸማግል የቆየችው የፓኪስታን ጠቅላይ ሚኒስትር ሻህባዝ ሻሪፍ በማኅበራዊ ገጻቸው ባሰፈሩት መልእክት ሁለቱ ወገኖች ከምንጊዜውም በላይ ለሰላም ስምምነቱ መቃረባቸውን ገልጸዋል። ስምምነቱ ሲጠናቀቅ በኤሌክትሮኒክስ ዘዴ ለማፈራረም ፓኪስታን ዝግጅቷን ማጠናቀቋንና በቀጣዩ ሳምንትም በቴክኒክ ደረጃ ውይይቶች እንደሚቀጥሉ ጠቁመዋል። ታሪካዊ የተባለለት የሰላም ስምምነት ዘላቂ ሰላም ለመፍጠር ጠንካራ መሠረት እንደሚሆን ሙሉ እምነት አለኝ ሲሉም ጠቅላይ ሚኒስትሩ ተናግረዋል። ባለፈው የካቲት ወር መገባደጃ ላይ በአሜሪካና እስራኤል ጥቃት የተጀመረውን ጦርነት ለማቆም ሁለቱ ወገኖች በስምምነቱ ረቂቅ ይዘት ላይ መስማማታቸውን ፓኪስታን ትናንት መግለጿ ይታወሳል። ምንም እንኳ ካለፈው ሚያዝያ ወር ጀምሮ የተኩስ አቁሙ ታውጆ ውይይቶች ሲደረጉ ቢቆዩም ባለፉት ቀናት ግን ሁለቱ ሀገራት የእርስ በርስ ጥቃቶችና ውጊያዎች እንደገና አገርሽተው ብርቱ ጉዳት ማስተናገዳቸው ተዘግቧል። ይህ ዶች ቨለ ነው። አድማጮች ዜናውን ለማብቃት ርዕሶቹን አንዳፍታ ላስታውሳችሁ። የኤርትራው የማስታወቂያ ሚኒስትር የጠቅላይ ሚኒስትር አብይ አህመድ ብልጽግና ፓርቲ በተዛባ መረጃ ላይ የተመሰረተ ፕሮፓጋንዳ ያሰራጫል ሲሉ ከሰሱም። በኢራን እየተካሄደ ያለው ጦርነት የአውሮፕላን ነዳጅ ዋጋን በማናርና የአቅርቦት እጥረትን በመፍጠር በአፍሪካ አየር መንገዶች ላይ ከፍተኛ ቀውስ እየደቀነ መምጣቱን የአፍሪካ አየር መንገዶች ማህበር አስጠነቀቀ። ዩጋንዳ በኢቦላ ወረርሽኝ ምክንያት በአሜሪካና በሌሎች ሀገራት የተጣለባትን የአየር ጉዞ እገዳ ኢፍትሃዊ ስትል ኮነነች። ፓኪስታን በአሜሪካና ኢራን መካከል በቀጣዮቹ 24 ሰዓታት ውስጥ ታሪካዊ የተባለለት የሰላም ስምምነት ይከናወናል ተብሎ እንደሚጠበቅ አስታውቃለች። ዜናው በዚሁ አበቃ። ጤና ይስጥልኝ።